ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 1 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከመሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ የምናቀርበውን ከእናንት ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን እናሰማለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ሐሙስ ግንቦት 30 ቀን የወያኔ አገዛዝ ባደረገው ሹምሽር የወታደሩ ቁንጮ የነበረው ሳሞራ ዩኑስ በጥረታ እንዲገለል ተደርጎ ሰዓረ መኮንን በቦታው እንዲተካ ተደርጓል። በተጨማሪም ወያኔው ጌታቸው አሰፋ ምትክ የአየር ኃይሉ አዛዥ አደም መሐመድ የተሸመ ሲሆን አባዱላ ገመዳና ግርማ ብሩም በጥረታ የተሰናበቱ መሆናቸው ተገልጿል። ሳሞራ ዩኑስ ቀደም ብሎ ጥረታ ለመውጣት እንደጠየቀ በመገናኛ ብዙሃን ሲዘገብ መቆየቱ የሚታወስ ሲሆን ጥረታ ሳይወጣ የቆየው ያስቸኳይ ጊዜ አዋጁ እስኪነሳ እንደነበር ውስጥ አዋቂዎች ጠቁመዋል። ሳረም ኮንን የወያኔ ነባር አባል መሆኑ የሚታወቅ ሲሆን በሙስና የተጨማለቀ መሆኑም ይነገራል። አደም መሐመድ የኢሂዴን በአዴን ነባር ታጋይ የነበረና ከወያኔ ባለስልጣኖች ጋር የቅርብ ግንኙነትና ወዳጅነት ያለው መሆኑ ይታወቃል። በሰራዊት ውስጥ ያሉት ከፍተኛ ቦታዎች 71% የተያዘው በወያኔው ድርጅት አባላት መሆኑና በጸጥታው መዋቅር ደግሞ ከ90-95% የሚሆኑት ከፍተኛ ቦታዎች በዚሁ ድርጅት አባላት መያዛቸው በተለያዩ ጊዜያት የወጡ መረጃዎች አጋልጠዋል። በተቃውሞቹ ቁንጮ ላይ ያሉትን አንዳንድ ሰዎች መለወጥ በየቦታው የተለመደ መሆኑ እንደ ለውጥ ሊወሰድ አይገባም የሚሉ ወገኖች በእርግጥ ለውጥ ሊመጣ የሚችለው ከላይ እስከታች ያለው የስልጣን እርከን በተገቢው መንገድ ሲተካከል ነው ብለዋል። ለወያኔው አዲስ መሪ አማካሪ ሆኖ ከተሾመ ገና 2 ወር ያልሞላው አባዱላ ገመዳ አሁን በጥረታ መገለሉ አነጋጋሪ ሆኗል። ከዚህ ጋር ተያይዞም ቀደም ሲል ማረጋቸው ተገፎ በሽብርተኝነት ወንጀል ታስረው የነበሩና በቅርብ የተፈቱ ሜጀር ጀነራል አለምሸት ደግፌና ብርጋዴር ጀነራል አሳምነው ጽጌ ማረጋቸው ተመልሶ በጥረታ እንዲሰናበቱ ተደርጓል ተብሏል። በትግራይ የኢሮብ ብሔረሰብ አባላት የኢሃዲክ ስራ አስፈጻሚ ኮሚቴ ያደረሱን ስምምነት ለመቀበል ያደረገውን ሳይን በመቃወም በዛሬው ቀን በዳህዋ ከተማ ከፍተኛ የተቃውሞ ሰላማዊ ሰልፍ አድርገዋል። በሰልፉ ላይ ውሳኔው የኢሮብን ህዝብ ይከፋፍላል፣ የኢሮብ ህዝብ ኢትዮጵያዊ እንጂ የኤርትራ አካል አይሆኑ አያውቅም፣ ውሳኔው መሻር አለበት የሚሉ መፈክሮች ሲሰሙ እንደነበር ለማወቅ ተችሏል። ሐሙስ ግንቦት 30 ቀን የዚሁ ብሔረሰብ አባላት በአዲግራት ከተማ ተመሳሳይ ስብሰባ አካሂደው ውሳኔውን ላለመቀበል ተስማምተዋል። ኢሮብ የተባለው ቦታ የኢሃፓ ሰራዊት ኢያሰን የትጥቅ ትግል የጀመረበትና ለተወሰኑ አመታትም የተንቀሳቀሰበት ቦታ በመሆኑ የህዝቡ የኢትዮጵያዊነት ስሜት ከፍተኛ መሆኑን መመስከር ይቻላል ተብሏል። በትግራይ የተለያዩ አካባቢዎች ያሉ የአካባቢው ባለስልጣናት፣ የፖለቲካ መሪዎችና ምሁራን እንዲሁም በመላ ዓለም የሚገኙ ዜጎች ያደረሱን ስምምነት ለመቀበል የተደረገውን ውሳኔ የሚቃወሙ መሆናቸውን በመግለጽ ላይ ይገኛሉ። በሌላ በኩል የትግራይ ህዝብ ነጻ አውጪ ድርጅት ህወሓት ወያኔ ዛሬ ሰኔ 1 ቀን ባወጣው መግለጫ ያደረሱን ስምምነት ለመቀበል ያስተላለፈው ውሳኔ የትግራይን ህዝብ የሚጎዳ አይደለም ካለ በኋላ ህዝቡ በሚናፈሱ ወሬዎች መደናገር አይገባውም ብሏል። ያደረሱ ስምምነት ዝርዝር አፈጻጸም ከህዝቡ ጋር በሚደረግ ውይይት ይሆናል በማለት ጨምሮ ገልጿል። ከዚህ ጋር ተያይዞ የሻቢያው የማስታወቂያ ሚኒስትር የማነ ገብረመስቀል ቀደም ሲል ባስተላለፈው የትዊተር መልእክት ሻቢያ ላለፉት 16 ዓመታት ያደረሱ ስምምነት ተግባራዊ እንዲሆን ይወተውት ነበር ያለ ሲሆን በጃፓን የሻቢያ አምባሳደር ደግሞ ሻቢያ በመንግስት ደረጃ ምንም አይነት መግለጫ የማያወጣ መሆኑን ገልጿል። አድማጮቻችን ይዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው።
ባለፉት ጥቂት ቀናት በአፋር ግዛት የተለያዩ ከተሞች ሲካሄድ የነበረው የተቃውሞ እንቅስቃሴ በዛሬው ምለት ቀጥሎ ያለመሆኑን ከስፍራው የተገኘ መረጃ ያመለክታል። አርብ ሰኔ 1 ቀን በአፋር በርሃሌ ከተማ በርካታ ህዝብ አደባባይ ወጥቶ ቁጣውንና ተቃውሞውን የገለጸ ሲሆን የተጫነበት የተለያየ ችግሮች እንዲወገዱ የሥርዓት ለውጥ እንዲደረግም ጠይቋል። የአፋር ህዝብ ላለፉት 27 ዓመታት ባገዛዙ የተለያዩ በደሎች ሲደርስበት የቆየ መሆኑ ይታወቃል። ለተንዳው ስኳር ፋብሪካ የሸንኮራ አገዳ ምርት እንዲያቀርብ ይታዘው የነበሩ የአፋር አርሶ አደሮች ያመረቱት ምርት የሚወስደው አጥቶ ባክኖ መቅረቱና አርሶ አደሮቹም ለምርታቸው ሳይከፈላቸው ኪሳራ ላይ መውደቃቸው ይነገራል። በኮንጎ የኢቦላ በሽታ አሁንም በቁጥጥር ስር እንዳልተደረገና አንድ ሌላ ሰው በበሽታው መለከፉ ተረጋገጠ። እስካሁን በበሽታው ከተያዙት 38 ሰዎች 13 መሞታቸው ተነግሯል። የዓለም የጤና ድርጅት ከ1000 በላይ ክትባት የሰጠ ሲሆን በአገሪቱ ውስጥ ያሉ የጤና ሰራተኞች ወደ ተለያዩ ቦታዎች በመዘዋወር ከ10000 በላይ ለሆኑ ቤተሰቦች የጥንቃቄ ትምህርት ሲሰጡ ቆይተዋልም ተብሏል። የኮንጎ ዲሞክራቲክ ሪፐብሊክ ከማዕከላዊ አፍሪካ ሪፐብሊክ ከኮንጎ ሪፐብሊክ ከአንጎላ ከብሩንዲ ከሩዋንዳ ከደቡብ ሱዳን ከታንዛኒያ ከኡጋንዳና ከዛምቢያ ጋር ስለምትዋሰን በሽታው እንዳይስፋፋ ከፍተኛ ጥንቃቄ እየተደረገ ነው ተብሏል። የሊቢያ ብሔራዊ ሰራዊት የሚባለው በጀነራል ሀፍታር የሚመራው ወታደራዊ ተቋም በምስራቅ ሊቢያ የምትገኘው አብዛኛውን የዳርና ከተማ ነጻ ያወጣ መሆኑን አስታውቋል። ይህ ኃይል ለዓመታት በከተማው መሽጎ የነበሩ አሸባሪ ኃይሎችን በማስወጣት የከተማውን 75 ከመቶ የተቆጣጠረ መሆኑን ተነግሯል። በአንዳንድ ቦታዎች አሁንም ውጊያው እየተካሄደ ሲሆን በቅርብ ቀን ውስጥ ድል እንደሚቀዳጅ የሊቢያ ብሔራዊ ሰራዊት ቃል አቀባይ ገልጿል። 150 ሺህ ነዋሪ ያለባት የድርና ከተማ ለዓመታት በሊቢያ ብሔራዊ ሰራዊት ተከባ የነበረ መሆኑም ይታወቃል። አድማጮቻችን ለዛሬ ያለን ዜና በዚሁ ተጠናቀቀ።
ጤፍ እንኳ ባቅሟ እንኳ ባቅሟ ትንሿ የህል ዘር አይን እንኳ ብትገባ የማትቆረቆር ድንገት ጠበበችል የማትገኝ ከመድር ቁልቁል አሾልቃ በንቀት እያየች በድሃ ወገኔ ከት ብላ ሳቀች እጅጉን አሾፈች። አሹቅህን አውልቅ ሽምብራህን ቆርጥም ባቄላህን ጠርጥር በቆሎህን ከርትም እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታይ ያለች አፌዘች በወገኔ ሳቀች በወገኔ አሾፈች። አረም እንዳይውጣት ወፎች እንዳይለቅሟት ካቡን ዙሪያ ክቦ ከብቶች እንዳይበሏት አጭዶና ከምሮ በሬዎች ለጉሞ ሲወቃ እንዳልዋለ ቀኑን ሙሉ ቆሞ በመንሻ በጥሮ በቁና ለክቶ በሰፌዳ አንፍሶ በስልቻ ከቶ ነቀዝ እንዳይበላት ብርድ እንዳያጠቃት ወቅቶ በጎተራ እንዳላስቀመጣት
አንተ አትቀምሰኝም ብላ ኮበለለች ጥያራ ተሳፍራ አሜሪካን ገባች። የተቁለጨለጭ ከባይነህ በትቀላውጥ መልሰህ መላልሰህ መራቅህን ብትት እንደማረህ ይቀር ከቷንታት በላኝም ባንተ አፍገብቼ ባንተ ሆዳላድረም ብላ ጤፋፌዘች ቦገኔ ፋቀች ቦገኔ አሾፈች። ከድሃው ወግነው የቀሩት በሀገር ባቄላ በቆሎ ጓያውና አተር ሆኖ አለመታደግ ጓያ እግር ሲሰብር አተር ሆድ ሲወጥር እንዲሉ ምክንያት ሳይፈጥር አይጣላም እግዚአብሔር ተመስገን ባቄላ ያስተነፍስ ጀመር። የልመናስ እንዴ እያለ ለምጥምጥ ሽሩሩ ቢባል አይወጣ ከመጣጅ ጉልቻ ዘቢቆም እሳት ቢምቦሎቦል ምጣድ ሽሩሩ ማሰሻ ቢያባበል ተስተስ እያለ ኩርስ ያው ማልች ከመሰቅሰቂያ ጋር አንስቷን ባጓሮ ከመጣድ ሳይወጣ ቀረ ሆኖን ኩሮ። የጎደለበትን ቀን የጣለውን ሰው ጤፍ እንኳ ባቅሟ አየኋት ስትንቀው ከፍ ዝቅ አድርጋ ስትገላምጠው ስታበሻከተው ጤፍ እንኳን ባቅሟ። በኑሮ ውድነት የተነሳ ጤፍ መብላት እንደ ሰማይ ለራቃቸው ወገኖቼ ማስታወሻ ትሆነልኝ። አስራደው ከፈረንሳይ ሐምሌ 17 ቀን 2007 ዓመተ ምህረት።
ያሰንቃ ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው።
ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራም አድማጮች ለሁላችሁም የከበረ ሰላምታዬን በያላችሁበት አቀርባለሁ። ወያኔ በኢትዮጵያ ህዝብ ላይ እንደ መዝገር ከተጣበቀ ይኸው 27 ዓመታትን አስቆጠረ። በዚህ በ27 የመከራ ዓመታት የሀገራችን ቅርጽና መጠን በእጅጉ የቀየረ ሴራ በወያኔ ተሸርቦበታል። ሀብቷን መዝብሯል፣ ዘርፏል፣ ልጆቿን ጨፍጭፏል፣ አስጨፍጭፏል። የህዝብ ለህዝብ ፍቅርን በጥላቻ ቀይሯል። የቋንቋ የሃይማኖት ልዩነቶችን እየቆሰቆሰ ለስልጣን ዘመኑ መራዘሚያ ተክቶ ሰርቷል። ዛሬ ከዚህ እኩይ ተግባሩ መመለስ ያልቻለና ጸረ ኢትዮጵያ የሆነ አጥፊ ቡድን መሆኑን ቀጥሎበታል። በምስራቅ ሐረርጌ በሶማሌና በኦሮሞ ህዝብ መካከል እየተቆሰቆሰ ያለ ግጭትና እልቂት ለወያኔ እድሜ ማራዘሚያ ሲባል በወያኔዎች የሚሸረብ ሴራ ነው። በሞያሌና በገዲዮ አካባቢም እየተጫረ ያለ አጥፊ ተግባር የዚህ ወያኔ ሴራ አካል ነው። ተመሳሳይ ሴራዎች በጋምቤላ፣ በቤንሻንጉል፣ በአፋር፣ በአድርቃይ ወዘተ አካባቢዎች እየተጎነጎነ ነው። ይህች አገር በዘረኛ ወያኔ እየጠፋች ነው። የህዝቧ ክብር ተዋርዷል፣ ታሪኳ ረክሷል፣ ሀገራዊ አንድነቷ ተጠፍቷል። ወያኔ በሀገርና በህዝብ ላይ የፈጸመው የግፍ አገዛዝ ለኢትዮጵያ ህዝብ ጽዋው ሞልቶበታል። የባርነት ቀንበር የተጫነበት ህዝብ ደግሞ ለነጻነቱና ለሀገሩ ክብር መታገሉ የማይቀር ነው። ባለፉት ጥቂት ዓመታት በኢትዮጵያ የተካሄደው የህዝብ ትግል ምስክርነቱን ይሰጣል። የኢትዮጵያ ህዝብ ለዓመታት የተከማቸበትን የወያኔ ዘረኛ አገዛዝ ለመጣልና ለማስወገድ ህይወቱን እስከ መስጠት በደረሰ ትግል ገልጿል። ወያኔን አንቀጥቅጧል፣ ይዘው ጨብጦ አሳጥቶታል። የኢትዮጵያ ትግል ኃይለማርያምን ከስልጣን እንዲወርድ መንስኤ ሆኗል። ለዶክተር አብይ ወደ ስልጣን መውጣት በምክንያትነት የሚጠቀሰው የኢትዮጵያ ህዝብ ትግል ነው። ኃይለማርያም በዶክተር አብይ መተካት የህዝብ ጥያቄ እንዳልሆነ ልብ ብሏል። የኢትዮጵያ ህዝብ ጥያቄ ኢላማው የወያኔ ዘረኛ አገዛዝን ወደ መቀመቅ መክተት ነው። የስርዓቱ መወገድና ወደ ዲሞክራሲያዊ ስርዓት ሊያሸጋግረን የሚችል የሽግግር መንግስት ሲቋቋም የህዝብ ትግል ዋነኛ ጥያቄ ነው። የህዝብ ጥያቄ ምላሽ እስካላገኘ ድረስ ቀጣይ ነው። የህዝብ ትግል ሊቆም የሚችለው የሀገሩ ባለቤትነትና የነጻነቱ ባለቤት እሱ መሆኑ ሲያረጋግጥ ብቻ ነው። እምብኝ ለሀገሬ፣ እምብኝ ለነጻነቴ ብሎ የኢትዮጵያ ህዝብ ለትግል ሲነሳ በትግሉ ላይ ውሃ በመቸለስ ለማዳከም ወይም ለመቀልበስ ህዝብ አምርሮ ከሚታገላቸው ጠላቶቹ ጋር በጥቅም ለመሞዳመድ የሚታትሩ ወገኖች መኖራቸው በታሪካችን በተደጋጋሚ ታይቷል። በ1966 ዓ.ም የኢትዮጵያ ህዝብ ብሔር፣ ቋንቋ፣ ሃይማኖት ሲከፋፍለው ዳር እስከ ዳር ተጠራርቶ የንጉሥን አገዛዝ ገርስሷል። በዚያን ጊዜ የህዝብ ስልጣን በፋሽስታዊ ደርግ ሲነጠቅ የሀፓ ጀግኖች እንዴት ተደርጎ ብለው ከፋሽስታዊ ደርግ ጋር ጉሮኖ ለጉሮኖ ሲተናነቁ በሜሶን ዙሪያ የተኮለኮሉ ካዲዎች ህዝብን ክደው ከደርግ ጉያ ተሸጉጠው ነበር። የነዚህ ካዲ ምሁራን ተግባር ፋሽስታዊ ደርግ ለ17 ዓመታት በስልጣን እንዲቆይ ደላድል ረድተውታል። የኋላ ኋላ ግን እነሱም በለመደጁ ጨርሷቸዋል። በ1983 ዓ.ም ዘረኛው ወያኔ ወደ ስልጣን ሲመጣ ደጋፊዎቹ የባዳን ኃይሎችና ሀገር በቀል ካዲዎች እንደነበሩ መዘንጋት ስህተት ነው። ኢትዮጵያስ በወያኔ ላይ ጥላቻውም ጥርጣሬውም ነበረው። ይህንን የህዝብ እይታ ለማለዘብና ለማረጋጋት እንድሪያስ ሴቴ፣ ክፍሌ ወዳጆ፣ መስፍን ወልደ ማርያም የመሳሰሉት የምንራሳቸው ሊሆን አይችልም። እነዚህን ወገኖችና ተግባራቸውን ማስታወስ ብቻ ሳይሆን ካለፈ ስህተት መማርም ጠቃሚ ነው። ከታሪኩ መማር ያልቻለ ስህተቱን ይደግማል እንዲሉ እንደሆነብን ጠንቀቅ ነው። ዳሬም ቢሆን የህዝብ ትግል ባለበት ቦታ ሁሉ ዮያኔ ተላላኪዎችና ትግል ቀልባሾች አሉ። በውጭም በአገር ቤትም እንዳሸን ሊፈሉ እንደሚችሉ መገመትና መንጠቀቅ አስፈላጊ ነው። የህዝብ ትግል ምዛን ሊደፋ ሲቀርብ የፖለቲካ ጆፌዎች በለውጥ ዳመና ላይ ማንዣበብ በኢትዮጵያ የለውጥ ታሪክ የተለመደ ታሪካችን ነውና ኢትዮጵያንና ወገኔን ለሚል ዜጋ ሁሉ ጠንቀቅ ማለት አይከፋም። የመጨረሻ መልእክቴ ነው። ዓለሙ ገለታ ከፍቺ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ ሰላም ጤና ይስጥልኝ ያልኩ የከበረ ሰላምታዬ ይድረሳችሁ ላለው። ውድ ፍኖቶች፣ ኢትዮጵያ ሀገራችን የዜጎቿ ሳትሆን የጥቂት ወያኔዎች ናት ስንል ስህተታችን ከምኑ ላይ ነው? ኢትዮጵያ መከላከያ አልባ ሀገር ናት ስንል መከላከያ ኃይል ተብዬው የስርዓቱ ጠባቂና የዝርፊያ ተግባርና ትዕይንቱ ዋነኛ ተዋናይ መሆኑን ጠንቅቀን ስለምናውቅ ነው። ግዙፍና በዘመናዊነቱ ከአፍሪካ በግንባር ቀደምትነት ተጠቃሽ የሆነው የኢትዮጵያ አየር መንገድ የሀገራትነቱ ወደ ወያኔዎች የግል ሀብትነት ተቀይሯል። የኛ አይደለም ስንልም ተጨባጭ ማስረጃዎችን በየዕለቱ ስለምንመለከት ነው። አየር መንገዱ የወያኔዎች ኪስ ማዳበሪያ መሆኑን እናውቃለን። የወንጀል ተግባር ማስተላለፊያ መዘዋወሪያ መስመራቸው እንዲሁም የአባሎቻቸውና ዘመዶቻቸው የስራ ዕድል መፍጠሪያቸው መሆኑን የግቢውን የሰው ኃይል ስብጥር ለሰኮንድ መመልከት የቻለ ሁሉ በቀላሉ ይረዳዋል። የተሻለ ጥቅም ይገኝባቸዋል የሚባሉ መንግስታዊ መስሪያ ቤቶች ሁሉ በወያኔዎች ተወረዋል፣ የዝርፊያ መድረኮች ሆነዋል። የሃይማኖት ተቋማት ሳይቀሩ የወያኔ የቅርምትና ዝርፊያ ተግባራት መፈጸሚያ ከሆኑ በርካታ ዓመታት አስቆጥረዋል። መስጊዶችና ቤተ ክርስቲያናት ከወያኔ የቅርምት ሰንሰለት ውስጥ ገብተዋል። መስጊዶችና ቤተክርስቲያናት ቁሳዊ ሀብቶቻቸው ብቻ አይደለም ዛሬ እየተዘረፈ ያለው መንፈሳዊ ሀብቶቻቸውም ጭምር እንጂ። በዚህ በአዲስ አበባ ያሉ ቤተክርስቲያናት ከሃይማኖት ተቋምነታቸው ይልቅ ወደ ንግድ ተቋምነት ተቀይረዋል። የሃይማኖትን ህግጋትና እምነትን የሚጻረሩ በርካታ ተግባራት ሲከናወኑ መመልከት የተለመደ ሆኗል። ምጽዋቶቻቸው ይዘረፋሉ። የተቋማት ምድረ ግቢዎች ላይ ከፍተኛ የመሬት ቅርምትና ዝርፊያ ይካሄድባቸዋል። ለባለ ሀብቶች የቤተክርስቲያን ግቢዎችን የቀብር ቦታዎችን መሸጥ የተለመደ ተግባር ነው። የቤተክርስቲያን አገልጋይ ተብዬ የወያኔ ካድሬዎች አካላዊ ቁመናቸው ከህሊናቸው የበለጠ እያሳበቀባቸው መጥቷል። ወዳቸው እንደ ቀርበታ ተለጥጧል። መቀመጫቸው ሰፍቷል። ወዛቸው እንደ ቅቤ ሲቀልጥ ይታያል። የድሎት ህይወታቸውን ያሳብቅባቸዋል። የገርጂው ቅዱስ ጊዮርጊስ ቤተክርስቲያን የሚፈጸመው የመሬት ቅርምት በለቱ የሚመለከቱ ምዕመናን ጩኸት ሰሚ ያጣ ከሆነ ዓመታትን አስቆጥሯል። ምዕመኑ የህግ ያለ እያሉ ነው። የአካባቢው ዕድሮች መቀበሪያ ቦታችን ተነጠቅን እያሉ ሲጮሁ ዓመታትን ቢያስቆጥሩም ሰሚ አልተገኘም። ዝርፊያውም ከዓመት ዓመት እየጨመረ እንጂ እየቀነሰ ሲሄድ አይስተዋልም። ዝርፊያ በደብሩ አመራሮች ነውር ሳይሆን የሚያሸልም ተግባር ሆኗል። ልማታዊ የደብር አመራር እየተባለ መኪና መሸለም የዝርፊያ ተግባሩ መሸፈኛ ዘዴ ሆኗል። የወንጀል ተግባር ማበረታቻ ሆኗል። የገርጂው ቅዱስ ጊዮርጊስ የዝርፊያ ተግባር ከደብሩ አመራሮች እስከ ሲኖዶሱ እንዲሁም ከወረዳ እስከ ክፍለ ከተማው ያሉ የመስተዳደር አካላት በጥቅም የተሳሰሩበት መድረክ ሆኗል። ይህ የተቀናጀ የዝርፊያ ተግባር የቤተክርስቲያኑን የመሬት ይዞታ ከ60-70% የሚሆነውን መሬት ለቅርምት ተግባር አውሏል። እድሮችና ምዕመናን የነገ መቀበሪያ ቦታችንን ተዘረፍን ተነጠቀን ጩኸት ከአስር ዓመታት በላይ እያስቆጠረ ቢሆንም ምላሽ እስከዛሬ አልተገኘም። የቅርምት ተግባሩን የሚያስቆም የመንግስት አካልም አልተገኘም። የሰብአዊ መብት ተቋም ወይም ተከራካሪ ነን የሚል አካልም ብቅ አላለም። የመገናኛ ብዙሃን ነን ባዮችም ሁኔታውን በአደባባይ ሲዘረፍ እየተመለከቱ አይተናል ሰምተናል ብለው ሲዘግቡ አልሰማንም አልተመለከትንም። ዝርፊያው ግን ዛሬም በስፋት እንደቀጠለ ነው። ዓለሚቱ ደበበ ከገርጂ።
ይድረስ ለእናንተ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ የኢህአፓ የሳተላይት ራዲዮ ስርጭት አዘጋጆችና አቅራቢዎች። ዛሬም የዛሬ 50 ከምናምን አመታት ያስቆጠሩን የኢትዮጵያ አርሶ አደሮችን በሶት ለመፍታት መሬት ላራሹ ለላብ አፍሳሹ የሚለውን ታዋቂና ታሪካዊ መፈክር ማሰማት ተገቢ ነው በሚለው አስተያየቴ ልጀምር። በከተሞች ዙሪያ የሚገኙ አርሶ አደሮች ካለ ተገቢና በቂ ካሳ ከመሬታቸው በዘመቻ እየተነቀሉ ለከፍተኛ ችግር መጋለጣቸውን እያስተዋልኩ ነው። ከህብረተሰቡ አሰፋፈር ጥናቶች መረዳት የሚቻለው ገበሬዎች ከመሬታቸው፣ ከእርሻቸው፣ ከጎጆቻቸው፣ ከቀያቸው ከብቶቻቸውን እየጣሉ እንዲፈናቀሉ መደረጋቸው ያስከተለ ያለው ቀውስ ዘርፈ ብዙ መሆኑን ተገንዝቤያለሁ። ገበሬ ከእርሻው ሲፈናቀል መንደሩ ፈርሶ ካደገበት ማህበር ሲወጣ የሚሰማው ስሜት ድብልቅልቅ ነው። የህይወት ገመዱ መጨረሻ ጫፍ ላይ እንደደረሰ ይሰማዋል። ከዚህ መነሳት ለአጓጉል ባሪያት የመጋለጥ አጋጣሚዎችም እየሰፋ ይሆናል። በአዲስ አበባ ዙሪያ የነበሩ እርሻዎች ተነስተው እኛ አረንጓዴ ተፈጥሮ ምንጣፍ ለብሰው አይናችንን ሳንከድን እናያቸው የነበሩ ከእርሻዎቹ የሚትጎረጎለው ማዛ ባፍንጫችን እየማግን ተፈጥሮን እንድናደንቅ ያስተማሩን የነበሩ መሬቶች ዛሬ ድንጋዮች ተከምረው ባጠጋባቸው ሲታለፍ ንጹህ አየር እያጠረን እየተቸገርን ሳስተውል ወያኔ ገዘ መሰብሰብን ዋነኛ ዓላማው አድርጎ አርሶ አደሮችን ለችጋርና ለእንግልት መዳረጉ ከፍተኛ ወንጀል ነው ባይኔ። የያነሳውት በየትኛውም አካባቢ በሚገኙ ከተሞች ዙሪያ የሚገኙ አርሶ አደሮች በግድ አብዛኛውን ጊዜ በወያኔ ወታደራዊ ኃይል እየተፈናቀሉ መሆናቸው እጅግ አሳዛኝ ያደርጋል። ከዚህ ባለፈ ደግሞ በጋምቤላ፣ በቤንሻንጉል ጉሙዝ፣ በቤንች ማጂ፣ በሐመር፣ በቦኮ፣ በሙርሲ ወዘተ ገበሬዎች በኃይል ተፈናቅለው መሬታቸው ለወያኔ ህዋት ከፍተኛ መኮንኖች በዳርጎት እንደ አጽው ዘመን ተበርክቶላቸዋል። ያንድ አርሶ አደር መፈናቀል እንዲህ እንደዋዛ የሚታይ እንዳልሆነ ሊታወቅ ይገባል። አንድ አርሶ አደር ከእርሻ ምርት አምራችነት ሲቀነስ በአጠቃላይ የእርሻ ምርት ውጤት ላይ የሚያስከትለው ተጽዕኖ ከፍተኛ መሆኑን ከዚህ ጉዳይ ጋር ተያያዥነት ያለው ጥናት ያካሂዱ ያስረዳሉ። በአሁኑ ወቅት ወያኔ ገጽ ማሳመሪያ በሚለው ጨዋታው በየአመቱ አጠቃላይ የእህል ምርት መጨመሩን ቢያስረዳም አመት ወጥቶ አመት በገባ ቁጥር ከውጪ የሚሸመተው የስንዴ መጠን እየጨመረ መሄዱ የሚመረተው የእህል ምርት ማሽቆልቆሉን ያስረዳል እላለሁ። ከሐረርጌ ተፈናቀሉ ከ2 ሚሊዮን በላይ ብዛት ያላቸው ገበሬዎች ወደ እርሻቸው እንዲመለሱ መደረግ አልቻለም። የፍኖተ አድማጮች እስቲ ልብ በሉት። 2 ሚሊዮን አርሶ አደር ከእርሻው ተፈናቅሎ የሚያስከትለውን የኢኮኖሚ ቀውስ ይህን ግፍ ወያኔ በአርሶ አደሮች ላይ ሲፈጽም የሚያስከትለውን መዘዝ ሳያስተውለው ቀርቶ ሳይሆን በባሪው የህዝብ ጠላት በመሆኑ ሲሆን በዚህ ሳቢያ አርሶ አደሮቹን ለቁም የሲኦል ስቃይ ዳረገ። የወያኔ የሀገር ፍቅር የወገን ፍቅር እንዲህ በጭታኔ ይገለጻል። ወያኔ ለ7 አመታት በከፋፍሎ የመግዛት የአምባገነን አገዛዞች የአገዛዝ ይትባሃል በመሆኑ ወገን ከወገኑ የሀገር ልጅን ከሀገር ልጅ ያጋጨ ደም እያፈሰሰ ሲገዛ ባጅቶ ዘንድሮ ኢትዮጵያ ሲል ስሰማ ከውስጡ በኢትዮጵያና በህዝቧ የተሰረ ተንኮል እንዳለ እገምታለሁ። እስኪ ልብ በሉ። በሀገሪቱ በአጠቃላይ 60 ሺህ የሚጠጉ የፖለቲካ እስረኞች መኖራቸውን በርካታ የመብት ተሟጋች ድርጅቶች ካወጧቸው መግለጫዎች መገንዘብ ችለናል። ስካውን የተፈቱት የፖለቲካ እስረኞች ቁጥሩን ለጥቀን እንኳን በእናው ከ10 ሺህ የሚበልጥ አይደለም። በአዲስ አበባ ወያኔ ራሱ ቦምብ ያፈነዳ በርካታ ንጹሃኖችን ገድሎ ድርጊቱን በሌሎች በማላከክ በአሰት ወንጀላ የታሰሩት ወደ ሺህ የሚጠጉ ናቸው። በቀላፎ ዜጎችን ጨፍጭፎ አስከሬናቸውን ያስቆተተ ያስከመረው የህዋት ወያኔ ከፍተኛ የደህንነት ሹም ተይዞ ለፍርድ መቅረብ ይገባዋል። ማከላዊ ፖለቲካ እስረኞች ላይ ግፍ የፈጸሙ እንደ ደርጉ 50 ለቃ ተሾመ እንደነ መላኩ ተፈራ ወዘተ ታስረው ሊጠየቁና ለፍርድ ሊቀርቡ ይገባቸዋል። በትግራይ የሚገኙ የጉድጓድ እስር ቤቶች ውስጥ የሚማቅቁ እስረኞች ሊለቀቁና በእነኚህ እስር ቤቶች በደረሰባቸው የቁም ስቃይ የተገደሉትም በይፋ ሊገለጹ ይገባቸዋል። የኢሃፓ አመራር አባል የነበረው ጸጋዬ ገብረመድህን ታስተሩበት በትግራይ የሚገኙ የጉድጓዱ የጨለማ እስር ቤት ይፋ ተደርጎ በህይወት ካሉ ሊለቀቁ ወያኔ ገድሏቸው ከሆነም ለህዝብ ሊገለጽ ይገባዋል። በትግራይ የሚገኙት የድብቅ ጉድጓድ እስር ቤቶች የሚገኙባቸው ቦታዎች ይፋ ተደርገው ሊዘጉ ይገባቸዋል። ህወሓት ወያኔን የሚቃወሙ የትግራይ ተወላጆች በእነኚህ የጨለማ እስር ቤቶች ታጉረው የተገደሉና ሌሎች ደግሞ በህይወት ይኖሩ አይታወቅም። በቅርቡ አርሶ አደሮች ከበንሻንጉል ኮለጋ ወዘተ በኃይል ንብረቶቻቸውና ከብቶቻቸውን ጥለው ተሰደው እንደ ወንጀለኛ መቆጠራቸውን ሰሰማ 27 ዓመታት ሙሉ ወያኔ አርሶ አደሮችን ያንገላታ አርሶ አደሮችን ገደለ። ጉራ ፈርዳ እና ሽፈራው ሽጉጤ አማርኛ ተናጋሪ ገበሬዎችን አፈናቅለው እነሱ ያለሙትን ጠፍ የነበረው መሬት ለትግራይ ተወላጆች ከፍተኛ መኮንኖች በስጦታ አስረከቡት። ምጽአቱን ልብ በሉ። ይኸው አርሶ አደሮችን ያፈናቀለው ሽፈራው በአሁኑ ወቅት የወያኔ ግብርና ሚኒስቴር ተብሏል። ባዕዳን የወያኔ አማካሪዎች ኃይለ ማርያም በፈቃዱ እንዲለቅ ቢያደርጉትም ጥያቄው ሰላማዊ ተቃውሞ ያሰሙ ሲዳማዎችን በመግደሉ ለፍርድ ሊቀርብ ይገባዋል። ሰባትና አብሮት በጡረታ የተገለሉ የተባሉት ሁሉ በፈጸሟቸው ግድያዎችና ዘርፊያዎች የኢትዮጵያ ሕዝብ ይፈረዳቸዋል። እና ሌንጮና ዲማ ነጎ ከመሰሎቻቸው ጋር በበደኖ በአርባ ጉጉ ወዘተ በፈጸሙት አሰቃቂ ግድያ ይዋል ይደር እንጂ የኢትዮጵያ ሕዝብ ይፈረዳቸዋል። አፈጮሌው የውያኔ ጠቅላይ ሚኒስቴር ያለፈውን እርሱት እያለ ሲለፈልፍ እኔ ከልጅነት አንስቼ መርሳትን መርሳት ነው እያልኩ አድጌ ጎልምሻለሁ እና በተለያዩ እርከኖች የሚገኙ የውያኔ አዛዦች አገልጋዮችና አሸርጋጆች ምን ቢያወሩ የቱን ያህል ቢወረገረጉ የቱን ያህል ሀገሬና ህዝቤ ቢሉ በፈጸሙት ግፍ ይልቁንም በኢትዮጵያ ገበሬዎች ላይ በፈጸሙት የግፍ ግፍ ይዋል ይደር እንጂ ለህዝባዊ ፍርድ መቀረባቸው አይቀሬ ነው። ሂትለርም እኮ ተናጋሪ ነበር ብል ቦታው ይመስለኛል። የኢትዮጵያ ህዝብ በአጠቃላይ የኢትዮጵያ አርሶ አደሮች በተለይ እንደ ሰው መታየትን እንደ ሰው እኩል መቆጠርን ይሻሉ። ይህ የመብቶቻቸው መሰረት ነውና ነው። የአርሶ አደሮች መፈናቀል፣ ከብቶቻቸውን፣ ንብረቶቻቸውን መዝረፍ ይብቃ። ወያኔ በህዝብ ያልተመረጠ፣ ወያኔ በህዝብ ደም የተነከረ፣ ወያኔ የሀገርን ሀብት ንብረትና መሬት የዘረፈና ያዘረፈ ተራ ወሮ በላ ቡድን ነውና ይወገድ። ሁሉም እስረኞች በጨለማና በጉድጓድ እስር ቤቶች የሚሰቃዩ በአጠቃላይ ወደ 60 ሺህ የሚጠጉ እስረኞች ይፈቱ። የህዝብ ድምጽን የማሰማት መብትን ለማሰናከል የወጡት የጸረ ሽብርና የፕሬስ ህጎች ይሰረዙ። ሁሉን አቀፍ የሆነ የሽግግር መንግስት ይቋቋም ዘንድ ትግላችንን አፋፍመን እና አጠንክረን እንቀጥል እላለሁ። ታዬ ቶላ ነኝ ከጎላ ሚካኤል አዲስ አበባ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላምና ጤና ይስጥልኝላለሁ። ዘረኛውና ጸረ ኢትዮጵያ የሆነው ወያኔ በሀገራችን በጥፋት ተክቶ ከሰራባቸው ሴክተር መስሪያ ቤቶች ውስጥ የትምህርት ጉዳይ መሆኑ ብዙ ተጽፎበታል። በርካታ ጥናትና ምርምሮችም ይህንኑ አረጋግጠዋል። ወያኔ በትምህርት ፖሊሲው ትውልድ የማምከን የመግደል ስራ የሰራው ካለማወቅ ወይም ካለመረዳት በተደረገ ስህተትም አይደለም። ሆነ ብሎ አቅዶ አስቦበትና ፖሊሲ ቀርጾ መሆኑ ፍጹም ሊዘነጋ የሚገባው ጉዳይ አይደለም። ኢትዮጵያን ማፈራረስ፣ ሀገሪቱን ትውልድ አልባ ማድረግ የወያኔ የተግባር እንቅስቃሴ ብቻ ሳይሆን አልሞት የተነሳው ቀዳሚ ዓላማውም ጭምር ነው። ይህችን ደብዳቤ ዛሬ ለእናንተ መጫጨርኳት ወያኔ ከሚፈጽማቸው የታቀዱና የታለሙ ተግባራቶች ውስጥ የምዝና ስርዓት ከጊዜ ወደ ጊዜ ያሽቆለቆለ የሚሄዱ ጉዳይ እጅግ አንገብጋቢና አሳሳቢ የሆነ መምጣቱ ነው። በአገሪቱ የሚሰጡ ብሔራዊ ፈተናዎችን ያመዛዘን ስርዓትን ለአብነት መውሰድ ይቻላል። ዛሬ ከክፍል ውስጥ ፈተናዎች እስከ ብሔራዊ ፈተናዎች እንደውም እስከ ከፍተኛ ትምህርት የሚሰጡ ፈተናዎች የግል ሳይሆኑ የቡድን ስራነት ተቀይሯል። የመኮረጅ ባህል እንደ ነውር አይታይም ቀርቷል። በኩረጃ ከታችኛው እስከ ላይኛው የትምህርት ርከን መድረስ እንደሚቻል የሀገሪቱ የትምህርት ስርዓት አራማጆችና ፖሊሲ ቀራጮቹ ቢክዱት በውስጡ ያለፉት ወጣቶችና በውስጡ ያሉት መምህራን ሊክዱት አይችሉም። ትምህርት ከሌሎች ሙያዎች ወይም ሴክተሮች የተለዩ ባህሪያት አሉት። የመጀመሪያውና ዋነኛው የሀገር ሁለንተናዊ ችግሮች መፍቻ ቁልፍ መሳሪያ መሆኑ የተለየ ያደርገዋል። የትምህርቱ አውንታዊም ሆነ አሉታዊ ተጽዕኖዎች በሌሎች ሴክተሮችና ሙያዎች ላይ ሁሉ ጎልቶ ይታያል። በመንግስናው፣ በግብርናው፣ በሕክምናው፣ በንግዱ፣ በሕጉ ወዘተ ሁሉ ጎልቶ ይታያል። የብልሹ ትምህርት ፖሊሲ ተጽዕኖዎች ሁሉ ዘርፈ ብዙ ናቸው። ሌላው ዋነኛ ጉዳይ የትምህርት ዋነኛ ስራና ዓላማው ከሰው ልጅ ቀረጻ ጋር የተያያዘ መሆኑ ነው። በትምህርት የተበላሸ ትውልድ ወደ ጋራጅ ወስዶ እንደ መኪና ማስተካከል ወይም መበየድ አይቻልም፣ ወይም እንደ ፋብሪካ ማሽኖች ጠግኖ እንደገና እንዲሰራ ማድረግ አይቻልም። በተበላሸ የትምህርት ስርዓት ውስጥ ያለፈ ትውልድ ችግር ፈቺ ሳይሆን ችግር ፈጣሪ ይሆናል የሚባለውም እውነት ነው። ወያኔም ይህንን እውነት ጠንቅቆ ስለሚያውቅ በትምህርት ፖሊሲው ትውልድ የማምከንና የመግደል ስራውን በስፋት ተያይዞታል። ወያኔ ወደ ስልጣን እንደወጣ የትምህርት ስርዓቱን ትውልዱን ለመግደል የመጀመሪያ ዓላማው አድርጎ የተነሳ የትምህርቱ ስራ ዋነኛ ተዋናይ በሆነው መምህሩና በሙያ ማህበሩ ላይ ነበር። ሙያ ማህበሩን አፈረሰ፣ አባላቱን ገደለ፣ ከስራ አባረረ፣ በሙያ ማህበሩን ንብረት ወረሰ፣ የኢትዮጵያ መምህራንን በወያኔ ተለጣፊዎች እንዲመራ አደረገ። በዚህም መምህራንን መብታቸውን ነጠቀ፣ ለሙያቸው እንዳይቆሙ እንዳይታገሉ ጥርስ አልባ አደረገ። በኢትዮጵያ መምህራን ማህበርና አባላት ላይ ወያኔ የከፈተውን የማጥፋት ዘመቻ ለመቋቋም የተደረገው ትግል መራርና አስከፊ እንደነበር በሕይወት ያሉ መምህራንና አመራሮች የሚረሱት ጉዳይ አይደለም። መርሳት እንዳይቻልም በየዕለቱ የሚታዩ የትምህርት ስርዓቱ የውድቀት ውጤቶች ዛሬ በተግባር እየታዩ ሲመጡ እነዚህ ሁሉ ሊከሰቱ እንደሚችሉ ብለን ነበር እያልን እናስታውሳቸዋለን። የወያኔ ሹመኛ ጠላቶቻችንም በየመድረኩ ሰው መሳይ በሸንጎ ሆነው በየቴሌቪዥን መስኮት ስንመለከታቸው ባንዳና ከሃዲነታቸው እንዲታወስ ማድረጉ የማይቀር ነው። ገነት ዘውዴ ዛሬ ከሴቶች ጉዳይ ጋር በተያያዘ በየመስኮቱ አለው ትላለች። ገነት ዘውዴ ግን የእናቶችን ማጸን ያመከነች፣ የእናቶችም የልጆቻቸውም የአገራቸው መለየለት ጠላት መሆኗን መካድ አይቻልም። ዛሬ የትምህርት ስርዓቱ ዋነኛ የመግደያ ተቋም የሆነው የፈተናዎች ድርጅት የተባለው ተቋም የሚመራው አርያ ገብረ እግዚአብሔር የደርግ ስርዓት ኢሰፓ በመሆን ያገለገለና በ1983 ዓ.ም ወያኔ ከስልጣን ሲወጣ የዘር ግንዱ ተቆጥሮ የአዲስ ከተማ ሁለተኛ ደረጃ ትምህርት ቤት ዳይሬክተር እንዲሆን የተሾመ የወያኔ አባል ነው። አርያ በአዲስ ከተማና በመድኃኔዓለም ሁለተኛ ደረጃ በኃላፊነት በሰራባቸው ዓመታት በኢትዮጵያ መምህራን ማህበር ፍርሻ ላይ ላበረከተው አስተዋጽኦ የትምህርት ዕድል በወያኔ ተሰጥቶት ዛሬ ያለበትን ቦታ እንዲመራ የተደረገ የወያኔ ቡችላ ነው። የአዲስ አበባ መስተዳደር ትምህርት ቤት ቢሮ ምክትል ኃላፊ የሆነው ኃይለ ሥላሴ የመምህራን ማህበርን የማፍረስ ዘመቻ ሲከፈት የምስራቅ ጎህ አንደኛ ደረጃ መምህር ነበር። በዚህ ትምህርት ቤት የነበረ ጠንካራ መሰረታዊ መምህራን ማህበርን በግፍ በማፍረስ በኩል ላበረከተው ወያኔያዊ ተግባር የነጻ ትምህርት ዕድል ተሰጥቶት ይኸው ዛሬ የአዲስ አበባ ትምህርት ቢሮ ውስጥ አድራጊና ፈጣሪ ሆኖ የጥፋት ተልእኮውን ያራምዳል። ውድ ፍትመቶች፣ ዛሬ ይህንን ያነሳሁት የኢትዮጵያ ትምህርት ስርዓት ገዳዮችና ትውልድ አምካኞች ተሿሚዎች፣ ተጠቋሚዎች መሆናቸውና የታገሉላት የሞቱላት ዜጎቿ የሚሰቃይባት የሚሰደዱባት መሆኗን በማመልከት ነው። የትምህርት ስርዓትን ለመምራት የሙያ እውቀት፣ ልምድ፣ ችሎታ፣ ሞራልና ሀገራዊ የሆነ ህዝባዊ ፍቅር ሊኖር ግድ ይላል። የኢትዮጵያ የትምህርት ስርዓት እየተመራ ያለው ህሊናም ሆነ ሞራል በሌላቸው ቅጥረኞችና ዘረኞች በመሆኑ ጉዞው ከቁልቁለት ወደ አዘቅት ገብቷል። ባለፈው ዓመት የተፈጸመውን የፈተና ስርቆሽን ልብ ይሏል። በዚህ ዓመት ደግሞ የወያኔ ባለሀብቶች የትምህርት ስርዓቱን ሙሉ በሙሉ ወደ ንግድ ተቋምነት ቀይረውታል። በወያኔ ባለሀብቶች የተያዙ የግል ትምህርት ቤቶች በገንዘባቸው የፈተና ሂደቱን ተቆጣጥረውታል። የብሔራዊ ፈተና በተለይም የአስረኛ ክፍል ፈተና ሳይሆን የቡድን ስራ ሆኖ አልፏል። እነዚህ የወያኔ ባለሀብት ትምህርት ቤቶች ፈተና እንዴት መኮረጅ እንደሚቻል ዘዴ የሚቀየስባቸው ተቋሞች ሆኗል። የማስኮረጁን ስራ የሚያመቻቹ ደላሎችን እስከ ማሰማራት ደርሰዋል። ሰዋሰው ደምሴ፣ ቦሌ ክፍለ ከተማ።
ይድረስ ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆችና አቅራቢዎች ሰላምና ጤና ይብዛላችሁ። በዛሬው ደብዳቤ ማውሳት የፈለኩት የህዝባዊ ትግል አልፋና ኦሜጋ ምንነትን በተመለከተና የህዝባዊ ትግል ማድራት መቼዎች ባህሪን ለማመልከት ነው። ለመንደርደሪያ ታዋቂው ባለቀኔ ሀማቱማ ሀብሽኛ በሚል በ1992 ዓ.ም ምረት ካሳተመው የግጥም ስብስብ ይህችን መዛለው። ገና ከጧቱ ህይወት ስንዘራ አድገንም ለትምርት ገበታ ስንበቃ መጎንበስ ኃጢያት ነው ብላናታችን አመጻ ሆኖ ቀረ የኛ ህይወታችን እንዳለው ክፋት አሜኪና ዘረኝነትና ግፈኝነት ዘራፊነትና ደም አፍሳሽነት ከኢትዮጵያ ምድር ተጠርገው እስኪጠፉ የትግል መቀነታችን አናላላም። ከትልቅ ጉዟችን እንኳን ልንቆም ገታ አንልም። ምክንያቱም ሀማ እንዳለው ሀገራችንን እና ወገናችንን ለምንወድ ለሁላችንም የናቶቻችን ምክር የሆነውና ነው። ለጎጠኛ፣ ለሀገራት፣ ለቀጣፊ፣ ለማጅራት መቺ፣ ለቀማኛ ማጎብደድ ጸያፍ መሆኑን ከልጅነታችን አንስቶ በሊናችን ጽላት ውስጥ ታትሞ ያለ የሀገርና የህዝብ ፍቅር ያሳደረብን ነው። የዛሬ 27 ዓመት ፀሐይ ወጣ፣ የዲሞክራሲ ጎህ ቀደደ፣ ለወያኔ ፋታ ሊሰጠው ምክር ሊቸረው ይገባል ብለው ከወያኔ ጋር መለኪያ ሲያጋጩ ከርመው ለአጫቸውን ያዝረበረቡለት ስልጣን ወያኔ ሰነፈጋቸው፣ ወያኔን ማስወገጃ መንገድ የጠመንጃ ኃይል እንደሆነ ጊዜ የለንም ያሉ ሁሉ አሁንም በጓሮ በር ብቅ ብለው ወያኔ ታድሷልና ጊዜ ልንሰጠው የሚል ጆሮአችንን የሚያሳክክ ለዛ ቢስ ዘፈን እያናዘኑብን ነው። በቅርቡ በርካታ የፖለቲካ ድርጅቶች አሁን ሀገራችን ከምትገኝበት የፖለቲካና የኢኮኖሚ ቀውስ መውጫ መንገድ ወያኔን አስወግዶ የሽግግር መንግስት መመስረት መሆኑን ተቀብለው መግለጫ ያወጡ ሁሉ ወያኔ ፋታ መስጠት ይገባል በሚል ሙግት ይዘዋል። እንዲህ አይነቶቹ የሀገር ተባዮች ናቸውና አንዳት ነፋሪ ተሰማይ አንድዶ አቃጥሎ ይፍጃቸው የበረከት እርግማን አወረድኩባቸው። አዲሱ የወያኔ አጋሰስ ለገደሏቸው ለጨፈጨፏቸው ሁሉ ይቅርታ ማለቱን አዲስ ነገር ነው ያሉሁ ተቃዋሚ የሚባሉ ጉዶች በርካቶች ናቸው። በመናቸው እንደሚያስቡ እግዚአብሔር ይወቅ። ከዚህ ቀደም ከመጠን ያለፈ እርምጃ ከተወሰደ ተጠያቂ እንደሚሆኑ ወያኔዎች መናገራቸውን ማን ይረሳዋል? ሌላው ቀርቶ በቅርቡ ለፈሰሰው ደም የወያኔ ስራ አስፈጻሚ ተጠያቂ መሆኑን መግለጹና ይቅርታ መጠየቁን አንዘነጋም። በቅርቡ በያቤሎ ንጹሃንን ከጨፈጨፉ በኋላ በተሳሳተ መረጃ መግደላቸውን በመጥቀስ ይቅርታ መጠየቃቸውን ያዞን ባማፍሰስ ነው። የወያኔ ይቅርታ ጥየቃ የህዝብን ደም እየጨለጡ መግጠጥ ነው። አሁን የሆነው ሁኔታ ባለፉት ወራት በዙምባቤ እየከረረ የሄደው ህዝባዊ አመጽ ያምባገነኑን ሮቤርት ሙጋቤን ስርዓት ሊመነግል በተቃረበበት ወቅት ከሙጋቤ ጋር ተኳርፎ የነበረው የሙጋቤን ምክትልን አሜሪካ አብዮተኛ አሰኝታ በሙጋቤ እግር እንደተካች ሁሉ ኢትዮጵያ ውስጥም አንድ የወያኔ አጋሰስን በሌላ የወያኔ አጋሰስ በመተካት የወያኔን የድሜ ገመድ ለማርዘም ደፋ ቀና ያለች ለመሆኗ ከደርዘን በላይ ማስረጃዎችን ማሳየት ይቻላል። የአሜሪካን ጉቶ ፖለቲከኞች የገዛ መርዛቸው መርዞ ይፍጃቸው ይሄ እርግማን አወረድኩባቸው። አሜሪካ ወያኔን ባንቀልባ አዝላ 4 ኪሎ ቤተ መንግስት የዶለችው አንሷት አሁንም ከኢትዮጵያ ህዝብ የሚጻረር አቋም ሚያዟ ባስገርመኝም ሀገሬና ህዝቧ መናቋ ያንገበግበኛል። ጥቂት የማይባሉ ፖለቲካን እናውቃለን የሚሉ የአዲስ ተብየው የወያኔ አጋሰስ ንግግር ሲያዳነቁ ሲያረግዱ በሰማው ቁጥር ስንትና ስንት ሰው ካንገቱ በላይ ባዶ ቅል ተሸክሟል ብዬ ደነቃለሁ። ሰው ማለት እኮ ወደ ኋላ የተቻለውን ያህል ርቀት ዞሮ የሚያይ አይነ ህሊና ያለው ሰው ማለት አሁን የቆመበትን ጊዜ መዝኖ አበጥሮ የሚረዳ ሰው ማለት መጪ ዘመናትን ከርቀት አማትሮ በቅጡ አበጥሮና ተንትኖ የሚረዳ ነው። ንግግርማ ተራ የወያኔ የቀበሌ ካድሬም ይናገራል። ወያኔ በባዶ ቃል የእድሜ ገመዱን ለማርዘም የጀመረውን ደረቅ ተውኔት በተቋሚ ስም ከመጋረጃ ጀርባ ሆነው የሚያራግቡትን ሜዳሎል የሳት ላንቃ አንፍሮ ይፍጫቸው። እዚች ጋ ከኃይሉ ገብረ ዮሐንስ ገሞራው በረከተ መርገም የችን ቆነጠርኩኝ። እንደዚህ ከሆነማ የተፈጠሩ ጠባይ ለስሜት ከሆነ የመኖርህ ጉዳይ ችግርን ተደሰት ደስታን ተሰቃይ ግን ያሰብከው አላማ አልሆን ብሎ ሲከሽ ሁኔታው ሲጠጥር ጠጣሩን ዲላና የላላውን ወጥር ያጣ ደግሞ ደጋግሞ ወያኔን ለማስወገድ መደራጀት አብነቱ እንደሆነ እያተተ መሆኑን ያስታውስና መደራጀት እንዴት የሚለውን በቅጡ ሄዶበት አብጠርጥሮ ማስገንዘቡን ማንሳት ወዳለው። በአሁኑ ወቅት ያማራን መብት እናስከብራለን የሚሉ ድርጅቶችን ባዮች እንደ አሸን እየፈሉ መሆናቸው ከጀርባቸው ያለውን ሳንን ጠራራ ማየት እንችላለን እንላለው። በዚህ ወያኔ ወታደራዊ አገዛዝ ዘመን በባህር ዳር አንድ ያማራ ድርጅት ለማቋቋም የተንቀሳቀሱ ታሰሩ ተፈቱ ከሚባሉት ጉዶች ጀርባ በቀጥታ ወያኔ ለመኖሩ አለመጠራጠር በህሊና ላይ እንደመቀመጥ ይቆጠራል ባይ ነኝ። እነዚህ አማራ በሚባለው አካባቢ እየተጋጋለ ያለውን ህዝባዊ አመጽ ከሌሎች ወያኔ ሰራሽ ድርጅቶች በአዲስ መንፈስ እንዲያመክኑ ተሰልቶ እየተሰራ ያለ መሆኑን ልብ ሊባል ይገባል። ከዚህ በተጨማሪም በሰከነ ህሊና ሊመዘን የሚገባው እየተጠናከረ የመጣውን ሀገራዊ ስሜት በረቀቀ ሁኔታ ለመበረስና እንደገና የዘር ፖለቲካ ነፍስ እንዲዘራ እንደሆነም አስፍቶ ማሰብ የግድ ነው ላለው። ከሰሞኑ ተቃዋሚ ተብዮች በይፋ ወያኔ ይግዛን ማለታቸው ወትሮንም ሸክላ ሰሪውን ያከብራል እንደሚባለው መሆኑ ነው። አፈናውና ስራቱ እንዳለ ይቀጥላል። ወታደራዊ አገዛዙም እንዲሁ። በአንጻሩ ህዝባዊ አመጹ በተባበረና በተቀናበረ ሁኔታ ይቀጥላል። ሰላም አለፍራሽ ወያኔ የጨፈጨፈን እርሱ ሰላማችንን የነሳን እርሱ ስራ ያሳጣን እርሱ ሆኖ ሳለ የኢትዮጵያን ህዝብ አመጽ ለመክታት በሚል ሰሞኑን የሰላም ኮንፈረንስ ብሎ ለወዳቸው ባደሩ ፕሮፌሰሮች ብትቶ የሰላም ጥናቶች መቅረቡን ሰማና ስቃለው። በኢትዮጵያ ምድር ሰላም የሚሰፍነው ወያኔ ተወግዶ በእርሱ መቃብር ላይ ህዝባዊ መንግስት ሲመሰረት ነውና የኢትዮጵያ ህዝብ ለሰላም ይታገላል ወያኔንም በህዝባዊ አመጹ ይመነግላል በማለት ደብዳቤያቸውን ያደረሱን ደቂቀ ገሞራው ከዋሸራ ናቸው።
ይድረስ ለፍኖተ ዴሞክራሲ ሬዲዮ የድብደብዮች አምድ ፕሮግራም አዘጋጆች በቅድሚያ ለትምህርታዊ ፕሮግራሞቻችሁ ከፍተኛ የሆነ ምስጋናና አድናቆት ይድረሳችሁ። ይችን አነስተኛ ጽሑፍ ስልክላችሁ ለአየር እንደምታበቁልኝ በማመን ነው። በዚህ መንደርደሪያ ደብዳቤያቸውን ያደረሱን ሽብሩ ዋኬኒ ናቸው። በተገለጠ ታክቲክ ለተደበቀ ዓላማ ወይስ በመሰረቱ ዓላማ የተደበቀ መሆን አይገባው? መታገያ መፈክርን የሚያስገኝ በመሆኑ በግልጥ ታውቆ ታምኖበት መሰራት ያለበት ነው። ድብቅ ታክቲክ እንጂ ድብቅ ዓላማ ውዥንብር ፈጣሪ በመሆኑ በውስጥም በውጭም ግጭቶችን ይጋብዛል። የአይነቱ ሁኔታ የሚፈጠረው የዴሞክራሲ ጭላንጭል በማይታይባቸው ሀገሮች ሲሆን በፍርሃት ተይዞ የሚያደርጉት ነው። በፍራት የሚደረግ ትግል ደግሞ መደባበቅን ይፈጥራል። በመሆኑም መተማመን አይኖርም። መጠራጠር ከበዛ አብሮ መስራት ይርቃል። በአቶ በቀለ ገርባይ አሜሪካ ጉዞ የተከሰተው ይኸው ነው። የአንድነት ፈላጊ ለሆነው ክፍል አብሮ ላለመገኘት ተሰጠ የተባለው ምክንያት ወያኔንና ህገ መንግስቱን ተቀብዬ እስከተንቀሳቀስኩ ድረስ ከወያኔ እውቅና ውጭ ካለው ሰንደቅ ዓላማ ስር መገኘት አልችልም ተብሎ ነው። ይነበባል አቶ በቀለ በኦነግ ደጋፊነቱ በታወቀው የሚኒሶታ ግንጠላን ሲያቀነቅን በኖረውና የሚሳካ ባለመሆኑ ታክቲክ ቀየርኩ ብሎ ኢትዮጵያዊ ነኝ ማለት ከጀመረው ባለሜንጫው የጃዋር ግሩፕ መሃል ተገኝቶ በሙሉ ልብ የሚሰማውን ገልጿል። አቶ በቀለ ገርባ ያለውን ለማስተባበል ከወሰደው እርምጃ ይልቅ ስሜቱን ለመግለጽ የወሰደውን ድፍረት አደንቅለታለሁ። የተናገረው በአማርኛ ቢሆን ኖሮ በቋንቋ ጥረት ማመካኘት ይቻል ነበር። አባባሉ የተገለጠው በኦሮምኛ በመሆኑ ለቃላት ግድፈቱ ቋንቋው ሳይሆን አስተሳሰቡ ነው ዋቢ መቆም ያለበት። በፈለጉት ካምፕስ ጦኖ መታገል መብት ነው። ያልሆኑትን እንደሆኑ አድርጎ ማስመሰል ነው የኋላ ቀልድ የሚሆነው። ከብዙ ዘመን በኋላ ኢትዮጵያውያንን አታልላለሁ ብሎ ማመን የራስን ችሎታ ማነስ አመልካች ነው። በኢትዮጵያ ውስጥ ድብልቅ ነገዶች በርካታ ቁጥር ያላቸው መሆኑን እንደባብቀው የወያኔ ጠባብ ጎጠኞች እንደመለስ ዜናዊ በአሃዝ እያበላለጡ ጎጥን ከጎጥ ሲያናክሱ የከረሙበትን ፕሮፓጋንዳ እያራመዱ ስለ ኢትዮጵያ ማሰብ ያስቸግራል። ስለዚህም የራስን ማንነት ከሌላው አስበልጦ ማየት መቆጨት የፍልስፍናው ባህሪ ነው። ጥበትም ፍልስፍና ከተባለ ማለት ነው። ዶክተር አብይ በምንም አይነት ምክንያት ቢሆን ኢትዮጵያዊነትን አጉልቶ ለማሳየት ሲጠር እንጂ ኢትዮጵያውያን ዘንድ በድፍረት ወጥቶ ለአንድ ዘር የቆመ መሆኑን ተናግሮ አያውቅም። ስለዚህም በጎጠኞች ሊወቀስ የሚያስችለው ለምን ኢትዮጵያዊ አልክ በሚል ካልሆነ ሌላ ቅሬታ ሊኖር አይችልም። ኢትዮጵያውያን ግን በአብይ ላይ ቅሬታቸው አሁንም ወያኔ ለማስቀጠል ጭምብል ለብሰሃል ባይሆን ኖሮ አማራው በተደጋጋሚ ከስፍራው ሲፈናቀል እርምጃ ሳትወስድ ዝም ብለህ ማየት ባልበቃህ ነበር። ወያኔ አማራን ለማጥፋት ባለው ፖሊሲ መሰረት ሊቀበልህ ስለማይችልና ለመጋፋት ስላልፈለክ ነው ከአማራውና ከኦሮሞ መፈናቀል ይልቅ ለዳያስፖራ ስብሰባ ቅድሚያ ለመስጠት የተዘጋጀው። ኦፌኮ እንደ ድርጅት ኢትዮጵያዊ መንፈስ ያለው አድርጌ መውሰዴን መለስ ዜናዊ ከኦነግ ጋር የአንድ ሳንቲም ሁለት ገጽታ ናቸው ብሎ ሲሳለቅ የተናደድኩበትን ጊዜ ሳስታውስ በራሴ ስቄያለሁ። ያም ሆነ ይህ ጎጠኞች ጊዜያችሁ ከወያኔ ፖሊሲ ጋር የሚያከትም ነው። በያላችሁበት የምትራወጡት እስከዛሬ ተደብቃችሁበት የነበረው በድርቡሽት ላይ የተገነባ የዘር ጎጆአችሁ መፈራረስ በመጀመሩ ነው። ኢትዮጵያን ሊያፈርስ የሚችል ኃይል አይኖርም። ፕሮፌሰር አስራት እንዳሉት ራሱ ቀድሞ ይፈራርሳታል እንጂ። ኢትዮጵያዊ ያወደመሽ ይውደም ብሎ ይዘምራል እንጂ በጎጠኞች መፈራገጥ አይወናበድም። ፕሮፌሰር አስራት እንዳሉት ራሱ ቀድሞ ይፈራርሳታል እንጂ ኢትዮጵያዊ ያወደመሽ ይውደም ብሎ ይዘምራል እንጂ በጎጠኞች መፈራገጥ አይወናበድም። ጎጠኝነት ምን ማለት እንደሆነ ያለፉት 28 ዓመታት አሳይቶናል። ኤርትራውያንን ያይናችሁ ቀለም አላማረንም ብሎ ከኢትዮጵያ ንብረታቸውን ቀምጦ ያባረረው ወያኔ ዛሬ ወንድሞቻችሁ ናቸው ተቃቀፉ ሊለን ሲደፍር ቅሌትና ድፍረት ለወያኔ ምግባሩ ነው ከማለት ውጭ የምንለው አይኖርም። ከመቶ ሺህ በላይ ዜጋን አላስፈላጊ ጦርነት ውስጥ ማግዶ ያለምንም ካሳ ሊጨማለቅ መሞከሩ አስገራሚ ነው። ቀድሞም ቢሆን ኢትዮጵያውያንን ከኤርትራውያን ወገኖቻቸው ጋር በአካል እንጂ የለያያችኋቸው በመንፈስ አንድ ነበሩ አሁንም ናቸው። እናንተ የምታስታርቁት ህዝብ የለም። አጣልታችሁ አጋርላችሁ ጨርሳችኋል። አሁን የተጠየቀው በሰላም ስልጣን ልቀቁ ነው። ምክሩን ተውት ወያኔ ብሎ መካሪ። ፈረንጅ እንዲበሉ ስላላችሁ በምትቀባጠሩት ሳይሆን የኢትዮጵያ ህዝብ ከወገኑ የኤርትራ ህዝብ ጋር አፍአዊ ሳይሆን ልባዊ ቁርኝት የነበረውም ያለውም ነው። በወያኔ መቃብር ላይ ነው ኢትዮጵያም ኤርትራም ህልውናቸው የሚረጋገጠው። ከዚያ በመለስ የሚሆን በፈረንጅ የሚሰላ አንድነትም ልዩነትም አይኖርም። ኢትዮጵያዊ በማይሆን መደለል በወሬ መዘናጋት ተላምዶታል ተብሎ ቀልድ ዳግመኛ አይኖርም። ወጣቱ የነቃ ነው። የማንንም ፕሮፓጋንዳ እንደወረደ መቀበያው ጊዜ አልፏል። የማይሆንን ደግፎ ማፈር ያለፈ ልምዳችን ነው። ድል ለኢትዮጵያ ህዝብ ሲሉ ሽብሩ ዋኬኔ ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠቃልላለን። የሚቀጥለው አርብ እስከምንገናኝ መልካም ሳምንት፣ ደህና ቆዩን።
መርሳትን ነው። መርሳት ትናንት ባይረሳ የትናንቱ በደል ማዘን ባልነበረ መድበልና ሞክሳ መርሳትን ነው። መርሳት ትናንት ባይረሳ ካህናት ማሰሩ ምዕመናኖችን ደብድቦ ማጎሩ ቤተ መቅደስ ሰላም በነበረች የካድሬ መፈንጫ መጫወቻ ባልሆነች መርሳትን ነው። መርሳት መርሳትን ውድቀታችን ከትላንቱ ዛሬ አለመማራችን እንዲያ ባይሆንማ መወላገድ ባልነበረ የወያኔ ሴራ ከቶም ባልሰመረ መርሳትን ችግራችን የወያኔን በደል ችላ ማለታችን መርሳት ባይኖር ኖሮ ሁሉም ሰው ቢያስተው መስጊድ ውስጥ ባልገባ አዛን ሊያስተጓጉል መርሳት ነው በሽታ መርሳትን ነው። መርሳት ወያኔን ለመጣል በጋራ መነሳት ባንረረሳ ኖሮ የትናንቱን በደል ባልነሰነስን ነበር ጨው በሰው ቁስል የጋዜጠኞች መታሰር የታጋዮች መወገር የአባቶች መገፍተር የሲኖዶስ መደፈር የሊቢያ ሰማዕታትን መምጠር የልጆችን እናት ለሶስት ሆኖ መድፈር ቆዳ ሙሉ ውሃ ብልት ላይ ማንጠልጠል አሊያ ካልሆነ ግን እዛው ቆርጦ መጣል መርሳት ይቻል ይሆን? መርሳት ይቻል ይሆን? የእናቶች ለቅሶ ዋይታንና ሐዘን ወያኔ እንደማይበጅ ተገልጦ እያወቅን ከቶ ምን አመጣው ዛሬ መደለልን? መርሳትን ነው። መርሳት ለህዝባዊ መንግስት ዛሬ ነው መነሳት። ባንረሳ ኑሮ የኤርትራን መገንጠል ባልጠራን ነበር ዘር ዛሬም ለመታለል ባንረሳ ኑሮ ሲሾም ኃይለ ማርያም በተረዳን ኑሮ ምንም እንዳይጠቅም ባልተታለልን ነበር ዛሬ ባብይ ዳግም መርሳትን ነው። መርሳት የቀጣዩ ዘመን ቀጣይ ፖለቲካ ከተግባሩ ዜሮ ዮሬ ሰበካ መርሳትን ነው። መርሳት መርሳትን ነው። መርሳት መርሳት መርሳት